ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
መሬቱ የኛ መሬት ነው። ድሮ እኛ እናርሰው ነበር። እኔም ራሴ እዛ አርስ ነበር። አሁን ለሱዳን ተሰጠ ተብሎ ነው እንግዲህ እስካሁን እነሱ ተሰጠናል እያሉ የሚታገሉት። የእኛ ሰው ደግሞ የእኛ ነው ነው። ግን አሁን እዛ የበለጠ ደግሞ አሰፍተው መጠው ደግሞ ሰው እየገደሉ እንደሆነ በበቀደም ገበሬዎችን ወጠው መጠው ገደሏቸው። ከዛ በኋላ ያው ቀጠለ።
በትላንትናው ሌሊት በኢትዮጵያና በሱዳን ድንበር ስለደረሰ ግጭት አንድ ኢትዮጵያዊ ገበሬ ከሰጡት አስተያየት የተወሰደ ነው። ዝርዝሩን በዜና መጽሔት ክፍለ ጊዜ ይቀርባል።
ሳምንታዊ ቅንብሮች፣ ንግድና ምጣኔ ሀብት እንዲሁም ሐኪሞን ይጠይቁ ከወቅታዊ የፖለቲካ ጉዳዮች ላይ ያተኮሩ ትንታኔና ዘገባዎች ጋር ይቀርቡላችኋል። በሁለተኛው አጋማሽ ጠብቁን። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከዛሬ ማክሰኞ ሰኔ 26 2010 ዓ.ም ስርጭት ጋር አስተናጋጆች አሉላ ከበደና
አዳነች ፍስሐየንን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን ዜና እናሰማለን። በሞሪታንያ ዋና ከተማ ነዋክሸት ውስጥ ለተካሄደው የአፍሪካ ህብረት 31ኛ የመሪዎች ጉባኤ ድጋፏን እንደምትሰጥ ዩናይትድ ስቴትስ አስታውቃለች። ይህንን የሀገራቸውን መልእክት ያስተላለፉት የውጭ ጉዳይ ሚኒስቴር ቃል አቀባይ ሄዘር ናውሬት ትላንት ባወጡት መግለጫ ነው። ሰለሞን አባተ ዝርዝር አለው።
የአፍሪካ ህብረት በመጪዎቹ ዓመታት ውስጥ አካባቢያዊ እክሎችን ለመፍታት በሚያስችለው አቋም ላይ ይገኝ ዘንድ እንደሚያግዘው እምነታቸው መሆኑን የገለጹበትን ህብረቱ የያዘውን የመለወጥ ጥረት የነዋክሸቱ ጉባኤ ማጠናከሩ ዩናይትድ ስቴትስ የምትደግፈው ሂደት ነው ብለዋል የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ሄዘር ኖወርት። ለአፍሪካ ህብረት ሰላምና ጸጥታ ቀዳሚ ጉዳዮች መሆናቸውን የነዋክሸቱ የመሪዎች ጉባኤ በአጽንኦት መመልከቱን አጉልቶ ያነሳው የቃል አቀባዩዋ መግለጫ በመላ አህጉሪቱ ሰላምን ለማረጋገጥ የተያዘውን አፍሪካዊ ጥረት ዩናይትድ ስቴትስ እንደምታደንቅ አስታውቋል። የአፍሪካ ህብረት በዓለም እጅግ አደገኛ በሆኑ አካባቢዎችና ሁኔታዎች ውስጥ ሰላም አስከባሪዎቹን እያሰማራ መሆኑን የውጭ ጉዳይ መስሪያ ቤቱ አመልክቶ ለህብረቱ ግጭቶችን የመፍታት ጥረቶች የአፍሪካውያኑን አቃቢያነ ሰላምና እነርሱም የሚጠብቋቸውን ሕዝቦች ደህንነትም ለማረጋገጥ እጅግ ከፍ ያሉ የግዳጅ አፈጻጸም ደረጃዎችን ማውጣት ቁልፍ ጉዳይ መሆኑን አሳስቧል። የፋይናንስ ግልጽነትንና የሰብአዊ መብቶች ጥበቃ ደረጃዎችን ሙሉ በሙሉ ተግባራዊ ለማድረግ ጊዜ እንደሚወስድ እንገነዘባለን። እነዚህን ግቦች ለመጨበጥ በተያዘው ጥረትም በምናደርገው የማይቋረጥ ትብብር እንገፋለን ይላል በጽሑፍ የወጣው የኖወርት መግለጫ። የአፍሪካ ህብረት በተባበሩት መንግስታት ድርጅት በኩል ተጨማሪ የገንዘብ ድጋፍ ከመጠየቁ በፊት የእነዚያን ደረጃዎች ለሰላም ጥበቃ ድጋፍ በሚሰጥባቸው ዘመቻዎቹ ሁሉ ውስጥ ሙሉ በሙሉ ተግባራዊ መደረጋቸውን እንዲያረጋግጥም የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት መክሯል። ለአፍሪካ ህብረት የማረጋጋት ዘመቻዎች አስተማማኝ የገንዘብ ፍሰት አሰራሮች መኖራቸው ለስኬታማነታቸው አስፈላጊ መሆናቸውን ዩናይትድ ስቴትስ እንደምትገነዘብ ያስታወቀው ይኸው መግለጫ ህብረቱ ራሱን በገንዘብ የሚደግፍባቸው ጥረቶች ማደግ እንዳለባቸውና ለሰላም ፈንዱም መዋጮዎች መደረግ እንደሚኖርባቸው አሳስበዋል። የህብረቱን የሰላም ፈንድ ከፍተኛ ተጠሪ ዶክተር ዶናልድ ካቤሩካና የህብረቱን የሰላምና የጸጥታ ኮሚሽነር ኢስማኤል ቼሩጊ ለአፍሪካ ህብረት ሊደረግ የሚችለውን የገንዘብ ድጋፍና ለውጦችንም አስመልክቶ ፍሬያማ ንግግሮችን ለማድረግ ወደ ዩናይትድ ስቴትስ የሚያደርጉትን ጉዞ ሀገራቸው በጉጉት እንደምትጠብቅ የውጭ ጉዳይ መስሪያ ቤቱ ቃል አቀባይ ሄዘር ኖወርት በመግለጫቸው ላይ አስታውቀዋል።
በውጭ አገር የሚንቀሳቀሱ የፖለቲካ ድርጅቶች ወደ ሀገር እንዲመለሱ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ያደረጉትን ጥሪ መቀበሉን የአማራ ድርጅቶችና ማህበራት ስብስብ በአጽሮት መጠሪያውም አድማስ የተባለው ተቋም ድርጅት አስታወቀ። አድማስ በሀገር ውስጥ በህቡ ከሀገር ውጭ በግልጽ የሚንቀሳቀሱ የአማራ ፖለቲካ ድርጅቶች ማህበራትና የአማራን ህዝብ ችግር ትኩረት አድርገው የሚንቀሳቀሱ የመገናኛ ብዙሀን ህብረት መሆኑንም ድርጅቱ ባወጣው መግለጫ አስታውቋል። ከሀገር ውጭ የሚንቀሳቀሱ የተለያዩ የፖለቲካ አመለካከት ያላቸው ኃይሎች በአገር ቤት በሰላም መንቀሳቀስ እንዲችሉ በሩ መከፈቱ አገራችንን ወደ ሰላም ሊመልስ የሚችል ጅማሮ በመሆኑ ድርጅታችን በበጎ ዓይን ተመልክቶታል ነው ያለው። አያይዞም በተጀመረው የለውጥ እንቅስቃሴ የአገራችንን የዲሞክራሲና የፍትህ ችግር፣ የአማራን ህዝብ መሠረታዊ የህልውና የማንነትና የፍትህ ችግር በዘላቂነት የሚፈታ ተግባራዊ እንቅስቃሴ በአፋጣኝ እንዲወሰድ እየጠየቅን በተደረገው ጥሪ ህዝባችን ውስጥ ገብተን ለመታገል መወሰናችንን እናስታውቃለን ብለዋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የሰሜን ኮሪያን የኒውክሌር ፕሮግራም ለማብቃት የሚካሄደው ንግግር በጥሩ ሁኔታ እየተራመደ ነው ብለዋል። ፕሬዚዳንቱ ይህን ያሉት ሰሜን ኮሪያ የኒውክሌርና የሚሳይል ተቋሞቿን እያጠናከረች ነው የሚል ወሬ በተሰማበት ወቅት ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ በያዝነው ሳምንት ለሶስተኛ ጊዜ ወደ ሰሜን ኮሪያ ለመሄድ በሚዘጋጁበት በአሁኑ ወቅት ትራምፕ በትዊተር ባስተላለፉት መልእክት የእኔ ጥረት ባይኖር ኖሮ በአሁኑ ወቅት ከሰሜን ኮሪያ ጋር ጦርነት ላይ በሆንን ነበር ብለዋል። በያዝነው ዓመት ለመጀመሪያ ጊዜ በማዕከላዊ ስለላ አገልግሎት ዳይሬክተርነት ሰሜን ኮሪያን የጎበኙት ፖምፔዮ ከመጪው ሐሙስ እስከ ቅዳሜ በፒዮንግያንግ ቆይታ ያደርጋሉ ተብሏል።
በመጨረሻም ዜና ስፖርት። በዓለሙ የእግር ኳስ ዋንጫ ውድድር ለሩብ ፍጻሜ ለማለፍ የተያዘው ከባዱ ፉክክር ዛሬም ቀጥሏል። አሁን ቅርብ ጊዜ ባበቃው የስዊድንና የስዊዘርላንድ ብሔራዊ ቡድኖች ሞቅ ያለ ግጥሚያ ስዊድን 1-0 አሸንፎ አልፏል። በአሁኑ ሰዓት ከባዱ የእንግሊዝና የኮሎምቢያ ፍልሚያ እየተካሄደ ነው። አላፊውን ለመለየትም ያስቸግራል። ትላንት እንኳንስ ያን ቡድን ተመልካቹን ሁሉ ያሳዘነው የጃፓን በቤልጅየም 3-2 መሸነፍ ነው። ጠንካራው የጃፓን በወጣቶች የተገነባው ቡድን ብዙ የግብ ሙከራዎቹ ባይሳኩም በአጠቃላይ የሙሉ ሰዓት እንቅስቃሴው ተመልካቹን አርክቷል። አድማጮች፣ ለዜና የተመደበው ጊዜ አበቃ። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬን። በዓለም ዜናዎች የጀመረው መደበኛው ፕሮግራማችን በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን ወደ ቀዳሚው ለዕለቱ አብይ ርዕስ
ወደ ቀዳሚው የዕለቱ አብይ ርዕስ እንሄዳለን። አሁን አድማጮች፣ ከዚያ በፊት ግን ቆየት ብሎ ከሚሰሙ ቅንብሮች አንዱን ባጭሩ ለቅምሻ እንበል።
የምግብ ሁኔታ ለምሳሌ እንደ አትክልትና በተለይ ቀይ ስር ደግሞ በጣም ጥሩ ነው። ማታ ማታ ተቀቅሎ እንደ ፍሩት ሳላድ ተከትፎ እሱን የመጠቀም ነገር ከሌላ ምግብ ጋር በጣም ይረዳል።
የሆድ መነፋት ችግር በሰውነት ውስጥ አየር ሲጠራቀም የሚፈጠር ሁኔታን ከግምት ያስገባ ጥያቄ በሐኪሙን ይጠይቁ ይመለሳል። እንግዳችን ዶክተር እንዳለ ካሳ ናቸው የሰማችኋቸው። በሁለተኛው አጋማሽ ጠብቋቸው። አሁን በቀጥታ ወደ ዕለቱ አብይ ርዕስ።
በኢትዮጵያና በሱዳን ድንበር ደለሎ ቁጥር 4 በተባለ የእርሻ ቦታ ላይ የኢትዮጵያ አርሶ አደሮች ከሱዳን ታጣቂዎች ጋር ውጊያ መግጠማቸው በአካባቢ የሚገኙ ነዋሪዎች ተናግረዋል። ከሆስፒታል ያገኘነው መረጃ ቁስለኞች ከቦታው እየመጡ መሆኑና በነበረው ውጊያ ሰዎች መሞታቸውን እየተነገረ መሆኑን ገልጸውልናል። ጽዮን ግርማ ዝርዝር አላት።
በደቡብ ጎንደር ገንደ ውሃ ከተማ የሚገኙ በስልክ ያነጋገርናቸው ነዋሪዎች እንደሚሉት የሱዳንን ድንበር ከሚያዋስኑት የእርሻ ቦታዎች አንዱ ደለሎ ቁጥር 4 የተባለ ቦታ ላይ በእርሻ ስራ ላይ የነበሩ አርሶ አደሮች ከሱዳን በኩል ጥቃት ተከፍቶባቸው ውጊያ ተጀምረዋል ብለዋል። በገንደ ውሃ ከተማ በመተማ ሆስፒታል ውስጥ ከቁስለኞች ጋር አገኛለሁ። እኔም በደለሎ የእርሻ ቦታ አለኝ ያሉ ሰው በስልክ አነጋግሬያለሁ።
ደረቅ ወደ ብናት እዛች እና ግን በሱኛው ክፍል ሆኖ ደለሎ የሚባል ቁጥር አራት የሚባል ቦታ ላይ ነው። መሬቱ የኛ መሬት ነው። ድሮ እኛ እናርሰው ነበር። እኔም ራሴ እዛ አርስ ነበር። አሁን ለሱዳን ተሰጠ ተብሎ ነው እንግዲህ እስካሁን እነሱ ተሰጠናል እያሉ ነው የሚታገሉት። የእኛ ሰው ደግሞ የእኛ ነው ነው። ግን አሁን ከዛ የበለጠ ደግሞ አሰፍተው መጠው ደግሞ ሰው እየገደሉ ደሆነ በበቀደም ግበሬዎች ወጠው መጥተው ገደሏቸው። ከዛ በኋላ ያው ቀጠለ።
መቼ ነው ግጭቱ የተነሳ?
ትናንት በቃ ዛሬ ሌሊት።
በምንድን ነው የተነሳው ግጭቱ?
ግጭቱ የተነሳው ሱዳኖቹ መጠው የእኛን ሰው ይገላሉ፣ ያቃጥላሉ፣ መሽሮ ካምፕ ያቃጥላሉ፣ ንብረት ይዘርፋሉ። በበቀደም አምስት ሰራተኞችን ከመሽሮ አውጥቶ መጥቷቸው ረሸኖች።
በቀደም ሲሉ መቼ?
ከአራት ቀን በፊት ማለት ነው። ከዛ በኋላ ህዝብ እየተጠራራ እንዲህ በየተነቃጠል ከምን ሞት አንድ ነገር ማድረግ አለብን ወደሚለው ወደ ትግል ተገባ። በቃ ያው አማራጭ የለም ራስን መከላከል ነው።
የጎረቤት አስክሬን ማምሻውን መጣ ያሉ አንዲት የከተማው ነዋሪም በለፍ ተቀደም ስልክ ደውዬ አግኝቼ አነጋግሬያቸዋለሁ።
በመሽሮ ወለ በመሽሮ ነው ሰሊጥ ምናምን የሚመረትበት እኮ ነው። በመሽሮ ነው እዛ ሚያርሱ እንጂ መኖሪያ ቦታ አይደለም። እርሻ ቦታ ነው ሲጀመር ማለት።
ስለዚህ በየአመቱ ነው እየሄዱ የሚያርሱበት ወይስ አመቱ ሙሉ እዛ አሉ?
በየአመቱ ነው እየሄዱ የሚያርሱበት።
እና እንደዚህ አይነት ግጭት ይፈጠራል ሊያርሱ ሲሄዱ?
ይፈጠራል። የሚፈጠረው ግን እንደዚህ አይደለም። በድሽቃ በመሳሪያ ምናምን ዛሬ ገጠሟቸው። ከዛ በፊት ግን እንደዚህ አይደለም። ያው የተወሰነ ሰው ይጋጫል፣ ሁለት ሰው ሶስት ሰው ይሞታል። በቃ ይለያያሉ አዝሮ ይስማማሉ። ቦታቸውን አይለቁም እርሻቸውን ማለት ነው። እንዲህ አይነት ነገር አለ። ዝም ብሎ ትክክ ትንሽ ነገር በቃ።
በሱዳን ድንበር በኩል በዛኛውም በኩል አርሶ አደሮች አሉ። አሁን የተጋጩት ማና ማን ናቸው?
አሁን የተጋጨማ በሱዳን መሳሪያ ይዘው ብዙ ሰዎችን ገለዋል የሚል እንትን ያለ ሬሳ ሁሉ አናት መሳ ቢለው የእኛ መከላከያዎች ሂደው ራሱ መከላከያዎች ቆስሎ መጠው ገብተዋል ሆስፒታል ራሱ ማለት ነው። ዙረው እንደገና ሌላ መከላከያ ሄዶ ነው አንድ ምሬት አንስተው የመጡ አናት መሳ አንድሮ ማለት ነው።
በአሁን ሰዓት እንግዲህ ምሽት ነው የምጠይቆት፣ እናንተ ጋር ከምሽቱ አንድ ሰዓት ነው። በአሁን ሰዓት ገንዳ ውሃ ውስጥ የገባ አስክሬን አለ?
አዳው አለ የምናውቀው ገብሬው ነው የሚባል ሞቶ መጣል አለ።
አንድ ሰው ብቻ ነው?
አንድ ሰው ነው የመጣው። የሞቱ ግን ሶስት ናቸው። ከዘንዳዋ ከተማ ያልተነሳ ሬሳ አለ። አማት ነሳን ብለው እየገጠሙ እያሉ ዘንዳዋን ነው እኛ የምናውቃቸው እንጂ የሌላ ቦታ አለ የሚያርስ እየሄደ የሚያርሰው የለም። እና ብዙ ሰው የሞተ ብዙ ሰው ነው የተኮሱት። እዛ ሱዳን ወደዚህ የተኮሱት ዲሽቃ ነው ክበር ሰው ነገር ነው የተኮሱት። እና ብዙ ሰው ተይተዋል። ያንንም ሬሳውን አነት ነሳን ብለው አስቸግረው ቆይተው መከላከያ ገብቶ እንደገና መከላከያ ሞቶ ቆስሎ እንደገና ደግሞ ሌላ መከላከያ ተጨምሮ ምናምን አንድ ሰው አይነት ነው አስቶ መጥቷል። ብቻ ሬሳ እንግዲህ ሌላው ደግሞ ይመጣል ብለን እንገምታለን። እስከ ማታ እስከ ነገ ምናምን
እንዳገኘሁት መረጃ ደለሎ ቁጥር አራት የተባለ የእርሻ ቦታ ላይ ነው ይሄ ግጭት የተፈጠረው። እና እዚህ ደለሎ የሚባለው ቦታ ላይ ለእርሻ ስራ የሚሰማሩት ሰዎች ባለሀብቶች ናቸው? ወጣቶች ናቸው? የአካባቢው ነዋሪዎች ናቸው? ምን አይነት ሰዎች ናቸው?
ባለሀብቶች አሉ። የግል ኢንቨስትመንትም ኢንቨስት የሚያደርጉ ባለሀብቶች አሉ። የራሳቸው መንግስት የሰጣቸው በአሺ የሚቆጠር ሄክታር በስልሳ በሰባ ምናምን የሚቆጠር ሄክታር የሰጣቸው መንግስት የሚያርሱ አሉ። እዛ በተጨማሪ እነሱ ሰጡት በስር የስራ ድል የሚሰጡት አለ። ግለሰብ ማህበረሰብ ማለት ነው። ያንን ሁላ ነው የመጡት የሚባል። አሁን አሁን ግን ላይታወቁ ለስራ የመጡ ለስራ ድል ለማግኘት ደግሞ ተቀጥሮ ለመስራት የመጡት ሁላ ነው እዛ ላይ። እንደዚህ በዚህ መንገድ ነው የሚታረሰው ያን መሬት ማለት ነው። እዛ አካባቢ ነዋሪ የለም፣ በመሽሮ ነው እዛ ሁነው። ያው ደግሞ ግለሰብም አለ የራሱ የሆነ ቦታ ተመርቶ እዛ እየሄደ እያረፈ እየመጣ የሚከርም አይነት ግለሰብ አለ።
እዛው አካባቢ ተጠግተን አስክሬን ማንሳት ይቻል እንደሆነ እየሞከርን ነው ያሉ ሌላ ነዋሪም አግኝቻለሁ።
ህዝቡ በጣም ተቆጥቶ ተነሷል። ያው መከላከያ ሰራዊትም ሄዷል። አሁን ለጊዜው ወደ 15 ሰዎች ቆስለዋል፣ ወደ 5 ሰዎች ሙተዋል። እነዚህ 5 ሰዎች አንዱ መከላከያ ሰራዊት ራሱ አንዱ መከላከያ ሰራዊት ነው የተመታው የቆሰለው። አንዱ ደግሞ በአካባቢው ጸረ ሽምቅ በሚባል አደረጃጀት የተደራጀ የታጠቀ ኃይል ነው። ሌሎች ደግሞ ያው ገበሬዎች ናቸው። ገበሬዎች እርሻቸው ላይ ነው ገብተው የሱዳን መከላከያ ሰራዊት የመታቸው። ግርግሩ እስካሁን ድረስ ምንም አልቆመም። ከሰራባ ከተማ ላይ ጭልጋ ወረዳ አንስቶ 12 መከላከያ ሰራዊት ኦራን ተጭኖ ወደ መተማ ሄዷል። እንግዲህ እስካሁን ድረስ ግርግሩ ምንም ነገር አላቆመም። ትናንትና 9 ሰዓት ላይ የጀመረ እስካሁን ድረስ ውጊያው እንዳለ ነው ያለ።
ነዋሪዎቹ እንደሚሉት ወደ ከተማው መድረስ የቻሉ ቁስለኞች ገንደ ውሃ ወደሚገኘው መተማ ሆስፒታል ገብተዋል ሲሆን ወደ ሆስፒታሉ ደውዬ ለጊዜው ስሜን አትጥቀሽ ያሉ የሕክምና ባለሙያ አነጋግሬያለሁ።
አንድ ከበድ ያሉ አንድ ሁለት ቁስለኞች መጥተዋል። ኖርማሊ ያው ደህና ናቸው። አንዱ ነው ትንሽ የሚጠይቅ ምናምን ይመስላል። ከአንድ 5-6 ቦታ የተወሰነ ተካፍሏል። ሌላው ፓርት ሰውነቱ ደህና ነው።
የቆሰሉት ሰዎች በምንድን ነው? በጥይት ነው ወይስ በሌላ ነገር ነው የቁስላቸው ሁኔታ?
በሞርታር ነው የተመቱትም። ሞርታር ነው።
እናንተ ሆስፒታል አሁን ተኝተዋል?
አሁን ከኛ የነበሩት በአጋጣሚ እኔም እየረዳኋቸው ነበር አብሬ። እነሱ ሌሎች ወደ ጎንደር ሪፈር ሁለቶች ይለዋል። ሌሎች በኋላ የሚመጡ ስላሉ ብዛት የቀሰሉና ከፍተኛ አደጋ ደረሰባቸው ስላሉ እነሱን ለመቀበር ቦታውን ኦኩፓይድ ሆኑ ስት ለማድረግ ልከናቸዋል። አንድ ሁለት ነበሩ። ሌሎችንም የሰነበቱ ታካሚዎች ነበሩ። እነሱን አስወጥተናል። በዚህ አጋጣሚ ሲሆን በሌላ ተኝ ነበሩ። አሁን እነዛም ሌሎችንም ለመቀበል አሁን ሁሉም ተኛ ወደ ወደ መቶ አካባቢ ነው ማለትኛ ተዘጋጅቶ ለመቀበል ነው። እዛ የከፈሉትና የመጡትናሉ ጦርነት እየተደረገ ስለሆነ ለመቀበል ተዘጋጅቶ ያለ ነው አንዱ።
ስለዚህ ወደ ጎንደር ልካችኋቸዋል ሪፈር ብላችሁ?
ሁለቶች መከላከያ ሰራዊት ናቸው። መከላከያ ወደ ጎንደር ኖርማሊ ደህና ናቸው። ወርጣር ፍንጣሪ ምናምን ያገኛቸው የሞቱት ግን አልወጡም። እዛው ነው ያሉትኝ። አሁን እነሱን ለማውጣት ያው ጦርነቱ እንደቀጠለ ነው ያለ።
ሌሎች ቁስለኞች ወደ ጎንደር መላካቸውን የገለጹት ሐኪሙ ከቆሰሉት ሰዎች ስለ ግጭቱ ያገኙት መረጃ እንዳለ ጠይቄያቸዋለሁ።
እነን እኔ ያው ስሪዮስ ጀላቸዋለሁ ጠይቄያቸዋለሁኝ። ያው እንዴት እንደነበረ መነሻውን ነን እዛው መጀመሪያ ያው ገበሬዎችን አፍነው ወሰዷቸው። እነዛን ስገደሏቸው በኋላ ከጉባታው ከሚያርሱበት ነው አፍነው ወሰዷቸው። በዛ ምክንያት ነው የተነሳ ያው ገበሬው ነው መጀመሪያ የተነሳው ሲያፍኗቸው እና ስገሏቸው። እዛ መከላከያውም በስሜት ጉድብ ምናምን ይዞ ገባ። ያው ማይችል ሆነ ማይሆን ሆነ ገበሬዎች በዋናነት ያው እዛ የነበረ መሬት ስለነበረ ሱዳን ተሽጧል የሚባል ነበር የደለሎ መሬት እኛ ከዛ ተሻግረው ገብተው ነበር ሱዳኖች የተወሰነ ዓመታት ዘይታል። እዛ የቆዩ ገበሬዎችን ከዚህ በፊት ሲገሉና ሲያንገላቸው ነበር። አሁንም እንደ ገልጸው ገበሬዎችን እያሳደዱ እና ሲገሉ አጋጣሚ እዛ አካባቢ መከላከያ ነበር የኢትዮጵያ መከላከያ ሰራዊት በጣም ሲሰማቸው ወታደሮች ገብተው ገድበው ነበረ። ያው ከኋላ ውጡ ምናምን ተብለው ሲወጡ አጋጣሚ ሌሎችን እዛ ገበሬዎችና ምንሻዎችን አፍነው ወሰዷቸው። ተመልሰው መከላከያዎች እነሱንም የነሱን ማስክሬ ለማውጣት ሲመጡ መከላከያዎችን መቷቸው። እዛው ጦርነት ገጠሙ። እዛው የወደቁት አሉ፣ ያልወጡ ሁለት ሌሎችም አሉ። በጎን ደግሞ የሞቱት አይታወቁም። የቀን ሰራተኛም አለ ወደ አስራ ምናምን ሲበለኝም እነሱም ቢሆን በንግ ቤት እየተሰማቸው ወታደሩም ጋር አብሮ ከህዝቡ ጋር ተሰለፈው መከላከያን ሰራዊቱ እንዲያ ሁለት የሆነ ያህል መሬት በይቶ ከተያዘ በኋላ እንደገና ደግሞ ሌላ ተጨማሪ መሬት ወደ ጎንደር ወደ ቋራ ወደ መተማ ለመግባት ወደ ምዕራብ አርማጭሆን ለመምጣት የሚደረገው ነገር በጣም አስቸጋሪ እየሆነ ስለሆነ ያን ለመከላከል ሲያዩት መከላከያዎችን በስሜት የምናውቀው ቦታ መሬታችን ለምንድን ሆን ያህል ማንደ የሚገቡት ገበሬዎች ያልት ማለት ነው።
በጉዳዩ ላይ መረጃ ለማግኘት ወደ ኢትዮጵያ መንግስት የመንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር አህመድ ሸዴና የአማራ ክልል የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ አቶ ንጉሱ ጥላሁን ጋር ተደጋጋሚ የስልክ ሙከራ አድርገን ነበር። ስልካቸው ስለማይነሳ ልናገኛቸው አልቻልንም። በተጨማሪም የሱዳን የባህል የመረጃና የኮሚኒኬሽን ሚኒስቴር ሚኒስትር ዶክተር አህመድ ቤላ የእጅ ስልክ ላይ ተደጋጋሚ የስልክ ሙከራ አድርገን ነበር። ስልካቸው ስለማይነሳ የእነሱንም ምላሽ ማካተት አልቻልንም። ጉዳዩን ተከታትለን ምላሻቸውን እንዳገኘን ይዘን እንመለሳለን። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ተከታዩ የመጽሔት ርዕስ ደግሞ ወደ ኤርትራና ኢትዮጵያ ጉዳይ ይመልሰናል። ኤርትራ ለቀረበላት ጥሪ ምላሽ እንድትሰጥ ያደረገው ጠቅላይ ሚኒስትር አብይ አህመድ የሚከተሉት ቀጥተኛ አካሄድ ነው ሲሉ ከዚህ ቀደም በነበሩ የሰላም ጥረቶች ላይ የተሳተፉ አንድ የቀድሞ የፓርላማ አባል ተናገሩ። በጠቅላይ ሚኒስትር አብይ የቀረበው ጥሪ በኤርትራም በኩል ተቀባይነት ማግኘቱም ለዘላቂ ሰላምም ተስፋ ተጥሎበታል ይላል እስክንድር ፍሬው ነው ያጠናቀረው።
ባለፉት ሁለት ጠቅላይ ሚኒስትሮች የተሞከረው አካሄድ ለፍሬ ተቃርቦ ውጤት አስገኝቶ አያውቅም። እናም የሰላሙ ሂደት ባለበት ቆሞ የታየ የተጓተተ ሂደት ሆኖ ቆይቷል። የአዲሱ ጠቅላይ ሚኒስትር የዶክተር አብይ አህመድ የሶስት ወራት የለውጥ መንገድ ግን የኤርትራንም በር አስከፍቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከፍተኛ የልዑካን ቡድን ወደ አዲስ አበባ የላኩት ጠቅላይ ሚኒስትሩ ጥሪ ባቀረቡ በአጭር ጊዜ ውስጥ ነው። ውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ሰሞኑን በሰጡት አስተያየትም ይህንኑ ተናግረው ነበር።
እንግዲህ ከዚህ በፊት በብዙ ጊዜ ለበርካታ ጊዜያት የተሞከረ ጉዳይ ነው። ለበርካታ ከዚህ በፊት የነበሩ የሀገራችን መሪዎች የሞከሩት ነገር ነው። አልተሳካም ይሄ እስካሁን።
እናም እዚህ ለመድረስ ተቀራርቦም ለመነጋገር አልተሳካም እንጂ ከዚህ ቀደምም ብዙ ጥረቶች ተደርገዋል። አሁን የተደረሰበት ሁኔታ እንዳስደሰታቸው የገለጹት የቀድሞ የፓርላማ አባልና የፓን አፍሪካ ፓርላማ የክብር ምክትል ፕሬዝዳንት ዶክተር አሸብር ወልደ ጊዮርጊስ ከዚህ ቀደም ከተደረጉ ጥረቶች አንዱን ያስታውሳሉ። በ2004 ዓ.ም የፓርላማ መክፈቻ ላይ የኢትዮጵያ መንግስት በኤርትራ ላይ ይከተለዋለው ያለውን ማዕቀብ የመጣል ወይም የጦርነት አማራጭ በመቃወም ሀሳብ ማቅረባቸውን ከገለጹበት ይጀምራሉ።
ማዕቀብም ጦርነትም አይገባውም ብዬ የተቃውሞ ሞሽን አቀረብኩኝ። እሱንም ክቡር ጠቅላይ ሚኒስትር መለስ ዜናዊ የተቀበሉ ከተቀበሉም በኋላ እንግዳው እንደጀመርከው ጠርተው እንደጀመርከው ሄድበት አሉኝ። ከዚያ የሃይማኖት አባቶችን አሰባስቤ አቡነ ጳውሎስን፣ ሌሎች የሃይማኖት አባቶችን እንደዚያ ዶክተር ሻለቃ ኃይለ ገብረስላሴን፣ የዓለም ሎሬት ጥበበ የማነ ብርሃንን እነኝን ይዘን በደንብ ተነጋገር። ሌሎችም ሃይማኖት አባቶች አሉ ስማቸውን ያልጠራቸው ከነሱ ጋር ሆነን ጀመርን። ከዛ የኛ ኮንታክታችንም በኤዩ ኤርትራ አምባሳደር ነፍሳቸው ይማረው አምባሳደር ግርማ አስመሮም ከኛ ጋር እየተገናኙ በደንብ በሰፊ ሰራን። ከዛ በኋላ ለክቡር ፕሬዝዳንት ኢሳያስ አፈወርቂ ደብዳቤ ጻፈን። እሳቸው ዛሬም ያየውባቸው ትላንትም ያየውባቸው አክባሪ ለኢትዮጵያ ልዩ ክብር እንዳላቸው መሆኑን ተረዳሁት። ያንንም እኔ አሁን ለያገር መሪ ጥሪ ሲያደርግ መምጣታቸው አልደነቀኝም። ለምን ለኛ ለተራ ዜጎች እንኳን አክብረው ደብዳቤ ጽፈዋል። ደብዳቤ ክቡር ኢሳያስ ፕሬዝዳንት ኢሳያስ አፈወርቂ ጻፉት። እኔ ለማንኛውም ሰው ደብዳቤ አልጽፍም፣ እስካሁን አለ በነጅ ለማንኛውም ሰው ደብዳቤ አልጽፍም፣ ግን እናንተ ኢትዮጵያውያን ናችሁ፣ ለኢትዮጵያውያን መልስ መከልከል አልችልም እና እስካሁን የተካሄደበት ርቀት ተካሂዷል፣ ግን የተሳካ አንድም ነገር የተሳካ ነገር የለም። የተወሰነ ውሳኔ እስካሁን ሊፈጸም አልቻለም፣ መፈጸም ነበረበት። ተፈጽሞ ሌላውን ጉዳይ ወደ ልማታችን በጋራ መግባት ሲገባን ይህ እስካሁን ማነቆ ሆኖ አለን። ግን
የተወሰነ ውሳኔ ሲሉ የአልጀርሱን ስምምነትና የድንበር ኮሚሽኑን ውሳኔ ማለት ነው?
አዎ፣ ይሄ መፈጸም ሲገባው ባለመፈጸሙ ይህ እስካሁን ተራርቀን እንገኛለን። ግን ለኢትዮጵያውያን ሰላም ፈላጊዎች፣ ለኢትዮጵያውያን ሃይማኖት አባቶች፣ ሽማግሌዎች መልስ መከልከል ስለማልችል ይህንን ደብዳቤ ጽፌያለሁ ብለው ጽፈዋል። እንግዲህ ይሄ ራሱ
2004 ነው በኢትዮጵያ አቆጣጠር።
በ2004 አዎ፣ ወደ መጨረሻ አካባቢ ነው የጻፉት እሳቸው። ወደ እንግዲህ እኛ ይህንን ይዘን እየተነጋገርን እንደገና ደግሞ ከጠቅላይ ሚኒስትር መለስ ጋር ተገናኘን። ይህን ደብዳቤም አሳየናቸው። አይ አሁን ይሄ ከሆነ የሚያራርቀን ይሄ ከሆነ አሉ መለስ ዜናዊ፣ ይሄ ከሆነ የሚያራርቀን እኔና አቡነ ጳውሎስን ሁለተኛው ላይ ሄድ ነው ስንሄድ መለስ ዜናዊ ይሄ ከሆነ የሚያራርቀን እንዲሁ ቤቱንም ቢሆን ለሁለት ሰንጥቀን እንወስዳለን የሚሉ ከሆነ ይውሰዱ፣ በቃ ሂዱና እናንተ ከእሳቸው አፍም አረጋግጣችሁ ይሄ ነገር በአስቸኳይ ማለቅ አለበት፣ የኤርትራና የኢትዮጵያ ጉዳይ የግድ መፈታት አለበት ብለው የድንበር ኮሚሽኑንም ውሳኔ ተቀብለን ቢሆን መፈታት አለበት ብለው ለእኛም ተልእኮ ሰጥተውን እኛ እኔ ሻለቃ ኃይለ ገብረስላሴና ዶክተር ጥበበ የማነ ብርሃን ወደ ኬንያ ሄድን ቪዛ ለመቀበል።
ወደ አስመራ የምትሄዱበት ቪዛ ለመቀበል?
ወደ አስመራ የምንሄድበትን ቪዛ ለመቀበል ወደ ኬንያ ሄድን። ኬንያ ሄደን በእውነት ነው የምልህ በቃ ቀይ ምንጣፍ አንጥፈው የተቀበሉን ኤርትራውያን ወንድሞቻችን ኤምባሲ ያሉት ዲፕሎማቶች ተቀበሉን። በደንብ አነጋገሩን፣ አላማችን አስረዳናቸው፣ አወያየናቸው። እንዴ ቤታችሁ አይደለም ወይ? ምን ጊዜም ቤታችሁ ነው፣ መሄድ ትችላላችሁ። እና ከዚያ ተብሎ ፕሬዚደንት ኢሳያስ ያን እዚያው አካባቢ አልነበሩም፣ ከአስመራ ወጣ ብለው ነበረ። እሳቸው እስከሚመለሱ ጠብቁ ተባል። እየጠበቅን እያለን በአጋጣሚ መለስ ጠቅላይ ሚኒስትር መለስ ዜናዊ ታመሙ። ከዚያ ደግሞ እየጠበቅ አረፉ። በዚያ ነገሩ ተስተጓጉሎ ቆየ።
እንግዲህ እሱም እንደሚያውቁት ጠቅላይ ሚኒስትር መለስ ሲናገሩ በወቅቱ 50 ጊዜ ያህል ሞክር ያለው ከፕሬዝዳንት ኢሳያስ አፈወርቂ ጋር ተገናኝተው ለመነጋገር ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም እኔ አስመራ ድረስ ለመሄድ ሁሉ ዝግጁ ነኝ ከኢሳያስ አፈወርቂ ጋር ለመነጋገር ሲሉ ነበር። ምን ነበሩ እንቅፋቶቹ በእርስዎ እምነት? ለምሳሌ በዛን ጊዜ ሁለቱ መሪዎች የሁለቱ ሀገራት መሪዎች ሊገናኙ ያልቻሉበት፣ ምክንያቱም አሁን እያየን እንዳለ ነው በአጭር ጊዜ ውስጥ አሁን ጠቅላይ ሚኒስትር አብይና ኢሳያስ አፈወርቂ እንደሚገናኙ እየተጠበቀ ነው።
ጠቅላይ ሚኒስትር አብይ ንግግራቸው ቀጥታ ነው። በቃ ቀጥታ ሲሆን የፒአር ስራ አይደለም ለምን የሚናገሩት
የፒአር ስራ ነው ብለው እንዲጠረጥሩ አያደርግም። ኤርትራውያኖቹ
አያደርግም፣ ምክንያቱም የተናገሩት በቃ ያለምንም ቅድመ ሁኔታ ድንበሩ የድንበር ኮሚሽኑ ውሳኔ እንፈጽማለን አሉ። እነሱም የሚጠይቁት እቺ ከተፈጸመች እኛ ምንም ችግር የለብንም ነው የሚሉት። ስለዚህ እንግዲህ አንድ ቦታ ላይ ቁመን ሁልጊዜ ችግር ውስጥ መሆን አንችልም። ህዝቦቹ እየተራራቁ ጥቅማችን እየጎደለ ገጽታችን እየተበላሸ እስከ መቼ ነው እዚያ ድረስ የምንሄደው? ስለዚህ አሁን እሳቸው ጀመሩ እኮ አሁን ድንበር ያስረከቡበት ነገር የለም ጠቅላይ ሚኒስትሩ አብይ። አሁን ምንድን የተፈጠረው? ህዝቡ ድሮም ያልተሳካ ነገር አሁን ተሳክቷል። እሳቸው በጠሩት መሰረት የኤርትራው ልዑካን ቡድን መጥቷል፣ የእኛ ደግሞ ይሄዳል። እንነጋገር፣ ከንግግር በላይ እኮ ምንም የለም። ስለዚህ ከጅምሩ ተቀብያለሁ ብለው መነሳታቸው እንዲታመኑ ያደረጋቸው ይመስለኛል። ደግሞ በፊተኞቹም ያው እንነጋገር ነው ያሉት። እንነጋገር የምትለው ብዙ የምትወደድ አይደለችም በኤርትራ በኩል። ምክንያቱም ይወሰን በቃ ውሳኔው እንቀበላለን ያንን መነሻ እናደርግ የሚለው እሱ ላይ ጠቅላይ ሚኒስትር አብይ የተናገሩበት ትልቅ ነጥብ ያስቆጠረላችሁ ይመስለኛል።
እንግዲህ የመጨረሻ ጥያቄ አረጋዋለሁ ዶክተር አሸብር። ጠቅላይ ሚኒስትር ዶክተር አብይ አህመድ ከመጡ ወደ ስልጣን ከመጡ ገና 3 ወር እንኳን አልሞላቸውም። ነገር ግን የሚያነሷቸው ጉዳዮች በሙሉ እሳቸው አድርጋቸዋለሁ ያሏቸው ነገሮች እየተፈጸሙ እንደሆነ ብዙ ተንታኞች ይናገራሉ። አሁን የኤርትራውንም ጉዳይ እንደዚሁ ወደ ሰላም እንደሚመልሱ የድንበር ኮሚሽኑን ውሳኔም ያልጀርሱን ስምምነት እንደሚተገብሩ ለኤርትራ የሰላም ጥሪ ያቀረቡ ወዲያውኑ ነው ምላሽ ያገኙት ከፕሬዝዳንት ኢሳያስ አፈወርቂ። ምንድነው አዲሱን ጠቅላይ ሚኒስትር እንዲታመኑ ያደረጋቸው ያለው በርሶ እምነት? ባጭር ጊዜ የመጣ ያለው እንግዲህ ውጤት ወይም ውጤት እንዲያመጡ ያደረጋቸው ምንድነው በርሶ እምነት? እኔ መልሱልኝና በዚያው አበቃለሁ።
ከምንም በላይ በኢትዮጵያ ላይ በልዩነት ላይ የተሰራውን ያክል በአንድነት ላይ አልተሰራ። ጠቅላይ ሚኒስትሩ ደግሞ በአብዛኛው በኢትዮጵያ አንድነት ላይ መናገራቸው፣ በዚያ ላይ መስበካቸው ከምንም በላይ አስወድዷቸዋል። የኢትዮጵያ ሕዝብ ለጥቅም የቆመ ሰው ሕዝብ አይደለም። በቃ ይህንን ከሰጠኝ ይህን አደርግልሃለሁ የሚል ሕዝብ አይደለም። ግን በአገሩ ጉዳይ ላይ በአንድነቱ ላይ ከሕፃን አንስቶ እስከ አዋቂ ያለ ልዩነት እንደሚቆም ነው የነበረው እምነትም አሁንም እየታየ ያለው ይሄ ነው። በዛ ላይ እሳቸውም የተናገሩትን እየፈጸሙ ነው ያለው። አጋጣሚ ሆኖ እንደውም ትልቅ ጠንካራ መሪ መሆናቸውን ነው የምታየው። ይሄ ፕሬዚደንሻል ሲስተም አይደለም፣ ፓርላመንታሪ ሲስተም በግለሰቦች የሚፈጸም አይደለም። ብዙ ጊዜ አስቸጋሪ ነው። ፕሬዚደንታዊ ቢሆን ኑሮ እኚህ ሰው አሁን ቃል ከገቡት በላይ አሁን ከፈጸሙት በላይ የበለጠ ስራ ለመስራት የበለጠ ጉልበት ይሰጣቸው ነበረ የፕሬዝደንታዊ ሲስተም ቢሆን ኖሮ። ለዚህ ህዝቡም ከግምት መክተት አለበት። እብን አልፎ ሄደው ብዙ ነገር አድርገዋል።
በአዲስ አበባ ቆይታ ባደረገው የኤርትራ የልዑካን ቡድን አማካኝነት መልእክት የተለዋወጡት የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቅርቡ በአካል እንደሚገናኙ እየተጠበቀ ነው። ለሁለቱ ሀገራት ውዝግብ ምክንያት የሆኑ ዋነኛ ጉዳዮች የሚነሱትም በዚህ ውይይት እንደሆነ ይታመናል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ 3 ሰዓት ከ27 ያመለክታል። አሁን ወደ ቀዳሚው የሁለተኛው አጋማሽ ቅንብር ፈጥነን እንዘልቃለን።
የእስር ቤቶች በሮች ተከፍተው እስረኞች አሁን ድረስ እየተለቀቁ ነው። እስረኞቹ ከወጡም በኋላ በእስር ቤት ይፈጸምብን ነበር ስለሚሉት የስቃይ አያያዝን እየተናገሩ ነው። ብዙ እስረኞች ናቸው የወህኒ ህይወት ታሪካቸውን ያጫወቱን። ዮናስ ጋሻው ደመቀ የተባለ ባለፈው ሳምንት የተፈታ ወጣት በተፈጸመብኝ ለመናገርና ለመስማት የሚከብድ ኢሰብአዊ ስቃይ ዛሬ ከዊልቸርና ክራችስ ከወንበርና ከምርኮኞች ውጪ ራሴን ችዬ መንቀሳቀስ የማልችል ሰሆኛለሁ ይላል። የኢትዮጵያው ሰብአዊ መብት ኮሚሽን ላለፉት 2 ዓመታት በእስር ቤቶች ላይ ባደረገው ክትትል የተፈጸሙትን የሰብአዊ መብት ጥሰቶች እንደሚያውቃቸው አረጋግጧል። ጽዮን ግርማ በተከታዩ ዘገባ ታሪኩን ይዛለች።
ዮናስ ጋሻው በቅርቡ ነው ከእስር የተፈታው። በስልክ ታሪኩን እንደነገረኝ ተወልዶ ያደገው ፍኖተ ሰላም ነው። በባህር ዳር ዩኒቨርሲቲ ትምህርቱን አጠናቆ ለአንድ ዓመት እዛው ባህር ዳር እንደሰራ ጥር 4 2009 ዓ.ም ለእስር መዳረጉን ይናገራል። ባለትዳርና የአንዲት የ2 ዓመት ከ8 ወር ልጅ አባት ነው። የተያዘው አዲስ አበባ ውስጥ ሳሪስ አካባቢ ከእህቶቹ ጋር በታክሲ እየሄደ እንደሆነ ይገልጻል። በፌዴራል ፖሊስና በመከላከያ መኪና ተጭኖ ወደ ኮተቤ እንደተወሰደም ያስታውሳል።
ኮተቤ የደህንነት ማሰልጠኛ ተቋም አለ መሰለኝ። ወደዛ አይኔን አስረው ነው የወሰዱት። ከዛ በኋላ ያስገቡችን ለረጅም ሰዓት ቁመው ነበር። መከላከያዎቹ በፌዴራል ነው የሚጠበቅ አካባቢ አናስገባም ሲሉ ሄደው መታወቂያ አሳይተዋቸውም ከ15 ደቂቃ ከቆምን በኋላ አስገባውኝ። ካስገቡ በኋላ 9 ሰዓት ይዘውኝ እስከ ሌሊቱ 6 ሰዓት ተኩል ድረስ ዛፍ ላይ በካቴና አንጠልጥለው ሰቅለው የተለያዩ ድብደባዎችን እና ኢሰብአዊ ድርጊቶችን ፈጽመውብኛል። አይኔን በማሰር ወደ ሌላ እስር ቤት ወሰዱ።
ምን አይነት ድብደባዎች ናቸው የፈጸሙብህ? ዛፍ ላይ ስትል ውጪ ማለት ነው?
አዎ፣ እዛ ኮተቤ ደህንነት ቢሮ ውስጥ ጫካ አለ። የጥይት ድምጽ በጣም ይሰማል። ጫካ ነው፣ በልዩ ኃይል ነው የሚጠበቀው። በካቴና ታስር ያለው ካቴናውን ብድግ አድርገው አንስተው እዛ ጋር ባላ ውስጥ አስገብተውኝ አንጠለጠሉኝና ልብሴን አስወልቀው በደረቅ እንጨትና ዱላ፣ በፖሊስ ዱላ እንደዛ አድርገው ይደበድቡ ነበር። መጨረሻ ላይ ራሴን ስቼ ወደቅኩ፣ ምሽት ላይ ማለት ነው።
ስንት ነበሩ?
በጊዜው የሚታዩኝ 8 ነበሩ።
ምን ይያሉ ነበር ምደብደቡ?
ማንነት ምንም በማረግ በጀሮ የማይመች ውሪዎች ነበር እንትሚሉ ይደብደቡኝ ነበር፣ ይተፉብኝ ነበር፣ አላስፈላጊ ነገሮች ያደርጉብኛል።
ዮናስ እንደሚለው ቀጥሎ የተወሰደው ወደ ማያውቀው እስር ቤት ከዚያም ወደ ማዕከላዊ ወንጀል ምርመራና መምሪያ ነው።
እስር ቤት ከገባም በኋላ ልጆች ጋር ስናወራ እኔም እዚህ ታስሬ ነበር ይላሉ እና ቦታዋ ሁለት በሁለት ክፍል ነች። እዛ ጋር ጨለማ ቤት ነች። እዛ ውስጥ አስገቢ እንደገባው እንደዛ ሙኜ ማለት ደም በደም እንደዛ አድርገው ሁሉ ሰቀሉኝ። እንደገና ሌላ ግርፋት ማለት ነው ቤት ውስጥ ካስገቢ በኋላ እንደዚህ አይነት ነገሮችን ከፈጸሙብኝ በኋላ እና ለምርመራ ወረዱ። ለሌት ስድስት ሰዓት ሰቅለኝ ጠዋት ለቢሮ ሲገቡ አውርደው ለምርመራ እና ለቶርች ነው የሚያወጡ። ለግርፋትና ለምርመራ ብቻ ነው የሚያወጡ። ከዛ በኋላ ለዛ አወጡና ይዘውኝ ሄዱ። መናገር አልቻልኩም። ምርመራ ላይ ምናምን ሊመረምሩ ይፈልጉ ልንደክሜ ስለነበረ በሰዓቱ ምግብም ምናምንም አላገኝም። በግድ ያስገድሉኝ ነበር። ነገር ግን መናገር ስላልቻልኩ አቅም አጣሁ እና ከዛ በኋላ እንደገና መልሰው ወስደው እንደገና ሰቀሉ። ብልቶቼ ጋር የተለያዩ ሀይላንዶችን አስረው ሁለት ሊትሩ ሀይላንድ አለ አይደለ ወይም ሞላና በሲል ነገር ያስሩታል። በሲል ካሰሩ በኋላ ከብልታችን ላይ እንደዛ ትሶ ያንጠለ ሀይላንዱን ራሱ ውሃ ተሸክሞ እንደዚህና እንደዚህ ይገፉታል። ማንጨዋልን ማለት ነው እያንጨዋልን እንደዚህ ሲያደርጉት በጣም ያማል። በጣም በዛ ላይ ደግሞ ትንሽ ለመቋቋምም ያስቸግር ነበረ እና እንደዛ አድርገው ሁሉ ዘግተው ቆልፈውብን ነው የሚሄዱ። በዛ ላይ ጣቶችን፣ ጥፍሮችን በቪንሳ የስድስት ጣቶችን የእግሬ ጣቶችን በቪንሳ ነቅለ እያመመ የመጣ እና እንደዚህ እያደረጉ ለሰባት ወር ያህል ፋርቤሪያ ወይንም 84 ተብሎ በሚጠራ ጨለማ ቤት ነው የቆየች ማዕከላዊ ላይ ማለት ነው። ከማዕከላዊ ውጭ ይህን ነግርሽ ሌላ ቦታ ነው። ከዛ በኋላ ማዕከላዊ ማምጦ እንደዚህ
ዮናስ ኢህአዲግን ባገኘሁት አጋጣሚ በቃል ከመተቸት ውጪ እንዲህ ላለ ስቃይ የሚያበቃ ተግባር ፈጽሜ ሆን ብዬ ራሴን እስክጠራጠረው ድረስ ነው ግፍ የተፈጸመብኝ ይላል። ለመተቸት ያበቃውን ምክንያት ደግሞ ከልጅነቱ ጀምሮ ያለውን የቤተሰቡን ታሪክ በስፋት አጫውቶናል። ካለን ሰዓት አንጻር ሁሉንም ማቅረብ ባንችልም የዮናስ አባት አቶ ጋሻው ደመቀ በደርግ ጊዜ የፍኖተ ሰላም ከንቲባ እንደነበሩ ይናገራል። ኢህአዲግ ስልጣን ላይ ሲመጣ ሊታሰሩ ይፈለጉ ስለነበር ሸሽተው ከሀገር እንደወጡ አልተመለሱም። በአሁኑ ሰዓት ይኑሩም ይሞቱም አያውቅም። እናታቸው የመንግስት ሰራተኛ ነበሩ። እሱን ጨምሮ ሌሎች አራት ልጆችን ሲያሳድጉ ቆይተው ከፍተኛ ጫና ይደረግባቸው ስለነበር በመጨረሻም በመኪና ተገጭተው ህይወታቸው እንዳለፈ ነግሮናል። ጫናውም ሆነ ግጭቱ ሆን ተብሎ የተደረገ ነው ብሎ ያምናል ዮናስ። እናታቸው ህይወታቸው ካለፈ በኋላ ልጆቹ እርስ በርስ ተደጋግፈው ተማሩ። በመጨረሻም አልቀበት ጋሻው የተባለ ወንድሙ ከአዲስ አበባ ዩኒቨርሲቲ ተመርቆ ለአንድ አመት እንደሰራ ሌላ ሀዘን ወደ ቤተሰባችን መጣ ይላል።
ሚስታችን እንኖር ነበር። አንዱ ከአዲስ አበባ ዩኒቨርሲቲ ተመርቆ 97 ላይ ባህር ዳር ላይ ሜላት ሆቴል ከሚባል ቦታ ላይ በዛ ሰዓት ላይ እሱም ትንሽ ፖለቲካ እንትን ይላል። ያው ስሜት ስለነበረ በሰዓቱ ቤተሰብ ላይ እየደረሰብን እና ከዚህ ስርዓት ጋር ቶታሊ ምንም አይነት እንትን አልነበረንም። እሱ የሚቃወም ነበር። በዛ ሰዓት 97 ላይ እንደዛ አዲስ አበባ ችግር ሲፈጠር በየአንዳንድ ክልሎች ባህር ዳርም ጎንደርም እንደዚህ አማራ ክልል በተወሰነ ቦታዎች እንደዛ አይነት ችግር ተፈጥሮ ሳለ እሱ ነው በዛ ሰዓት በመከላከያ ከተደበደበ በኋላ ከዛ ካፌው አጋጣሚን ያበረው ነበር። እሱን አወጣው አስፋልት ላይ ከጣሉት በኋላ በወራል መኪና ነው የሄዱበት እና አጽሙን ሰብስበን ነው የቀበርን እና እስከዚህ ድረስ ነው ግፎቹ የሚፈጸሙብን የነበረው።
ዮናስ እነዚህ በቤተሰቡ ላይ የደረሱትና በሀገሪቱ የሚያያቸው የሰብአዊ መብት ጥሰቶች ዝም እንዲል ስላላደረጉት የትኛውንም የፖለቲካ ቡድን ሳይቀላቀል ቅሬታውን ያቀርብ እንደነበረም ይገልጻል።
ተቻለው አንዳንድ ነገሮች የአጋጣሚዎችን ካገኘው በዛ አማካኝነት የዚህ ፖለቲካ ጋር ያለ የማንነት ዙሪያ ዜጎች ይበደላሉ። ብዙ ዜጋ አርጋውን እየተባለ በእነሱ በጀት ፈንድ የወላጅ አልባ እየተባለ እየተሰበሰበ ግን ወጣቱና አርሶ አደሩ መሬቱን እየተቀማ ወይም የተለያዩ ግፎችና በደሎች ሲደርሱበት በመላ ኢትዮጵያ ላይ የተለያዩ ግፎች ከቦታ ቦታ እንደዚሁ አንዳንድ አጋጣሚ ሲሄድ ተመርቀው ስራማ ይዟሉ ብር ከለልሽ ወይንም ደግሞ ዘመድ ከለለሽ እንደዚህ አይነት ነገሮችም አቅም እያለ ራሱ መግባት የማይቻልበት ኮንዲሽን አለ። ያ ነገር ደግሞ ኢትዮጵያውያን ለምን ይበደላሉ በሚል ሁኔታ የራሴን እንትን አዛምድ ነበር። ማንም ፖለቲካ አልነበርኩም፣ ግን በማንነት ላይ አብሶ በአማራነት ላይ የሚደርሰው በማንነት ላይ መሰረት ያደረገ ያሳስቡኝ ስለነበር በዚህ አጋጣሚ ያው ሰልፍ ላይ ወጥቻለሁ፣ እንደዚህ አስተዋጽኦ አድርጌ ነበር።
ዮናስ በምርመራ ወቅት ይጠየቅ የነበረው ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለማፍረስ ከተማ ውስጥ ቁጭ ብለህ ለሽምቅ ውጊያ ታደራጅ ነበር የሚል እንደሆነም ይናገራል። ዮናስ ምርመራውን ከጨረሰ በኋላ የሽብር ክስ ተመስርቶበት ቂሊንጦ ሲገባ ስቃዩ ተከትሎት እንደገባም ያስታውሳል።
አሁንም የሄደው ወንቤል ተቀበቶ እየተጠቀምኩ የወገቤ ማለት ነው። በክራንች ነው የሚሄደው። ክራንች እንዳይገባለት ተብዬ በሰው ነበር እየተንጠልጥዬ በሁለት ሰው ተደግፌ ነበር ፍርድ ቤት የምቀርበው። በዛ ሰውን ኢቭንም ፍርድ ቤት ራሱ እንዳልቀርብ ፍላጎታቸው ነበር። ነገር ግን ደግሞ በመክሰስ አባሪዎቼ በመናገር እንድቀርብ አደረጉ።
ለዚህ ደግሞ ምክንያቱ ፍርድ ቤት በሚቀርብበት ጊዜ የተጎዳ አካላቱን ገልጦ በማሳየት አቤቱታን በማቅረቡ እስረኛን ታሳድማለህ፣ የማረሚያ ቤቱንም ስም ታጠፋለህ በሚል እንደሆነ ይናገራል። በድብደባ የተጎዳው አካሉ ሕክምና እንዳያገኝ መደረጉንም ይገልጻል። ከደረሰበት ጉዳት አንጻር አሁን በመድኃኒት ካልሆነ እንቅልፍ እንደማይወስደውም ገልጾልናል። ያረፈው እህቱ ቤት ሲሆን የእህቱ ባለቤት ሞገስ ሲፍሩ በአሁኑ ሰዓት በከፍተኛ ችግር ላይ መሆኑን ነግሮናል።
ያለ ክራንች ምንም አይነት እንቅስቃሴ የለውም። በክራንች ነው የሚንቀሳቀሰው። ከዛ ውጪ የትም ቦታ ላይ ሽንት ቤትም ሲገባም ከሰው ጋር ነው እየቆምን እየጠበቅን ምናምን ነገር ነው የምናደርገው። በቃ በክራንች ሁሉ ነገር በክራንች ነው። መጀመሪያ እሱን በህይወት ወይም ደግሞ እግሩን ወደ ነበረበት መስተካከል የሚችልበትን ለማድረግ ደግሞ ገንዘብ ያስፈልጋል። ጤነኛ መሆን አለበት። አሁን ጸበል ይዘሽ ስትሄጂ እግሩ ሁኔታ እንደፈለገ እንትን ማድረግ አይችልም፣ ይከብዳል። እንዳጠቃላይ ማለት ሁለት እግሩ ገብቶ በአራት እግር የሚንቀሳቀስ ልጅ ነው አሁን በዚህ ሰዓት ላይ ያለው ማለት ነው።
ባለቤቱም አንዲት ሴት ልጃቸውን ይዛ ባህር ዳር ከተማ በችግር እንደምትኖር፣ ቤተሰቡም ለፍቶ አዳሪ በመሆኑ ዮናስን እንደ ልብ ማሳከም የማይችሉ መሆናቸውን ገልጾልናል። ዮናስም እኔ እንኳን የምታከምበት ነገ ምን እንደምበላ እንኳን የማላውቅ ሰው ሆኛለሁ ብሎናል። ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም የትኛውም የኢትዮጵያ መንግስት ባለስልጣን ከማስተባበል ውጪ አምኖት የማያውቀውን ንግግር አድርገዋል። አሸባሪ ማን ነው? ሽብር ስልጣን ላይ ለመቆየት ይህ ህገ መንግስታዊ በሆነ መንገድ ኃይልን መጠቀምንም ይጨምራል። ሽብር ስልጣን ለመያዝ አላግባብ ኃይል መጠቀምንም ይጨምራል ብለዋል።
ህገ መንግስቱ በፍርድ ቤት የታሰረ ሰው ግረፉ፣ ጨለማ ቤት አስቀምጡ ይላል አይልም። መግረፍ፣ ጨለማ ቤት ማስቀመጥ፣ አካል ማጉደል የእኛ የአሸባሪነት ተግባር ነው።
በ27 ዓመት የመንግስት ስልጣን ዘመን ለመጀመሪያ ጊዜ በቃሊቲና በዝዋይ ማረሚያ ቤት ተገኝቶ የተወሰኑ እስረኞችን አቅርቦ የሰብአዊ መብት ጥሰት እንዳለ ባለፈው ሳምንት በብሔራዊ ቴሌቪዥን ጣቢያ 3 ዘገባዎች ተሰርቶ ተመልክተናል። የተወሰኑ እስር ቤቶችን በመሄድ ጨለማ ቤት የተባሉትን ክፍሎችን አሳይቷል። በመንግስት በጀት የሚንቀሳቀሰው የኢትዮጵያ ሰብአዊ መብት ኮሚሽን አንድ ጊዜ ብቻ 16 እስረኞችን በተመለከተ ለፍርድ ቤት ባቀረበው ሪፖርት እስረኞች ላይ ስለሚፈጸመው የማሰቃየት ተግባራት ከመግለጹ ውጪ በብዙሃን መገናኛ ቀርቦ ስለ ሰብአዊ መብት ጥሰት ተናግሮ አያውቅም። ኮሚሽኑ ከአሜሪካ ድምጽ በተደጋጋሚ ተጠይቆ ሪፖርቱን ተጠሪ ለሆነበት ለህዝብ ተወካዮች ምክር ቤት እንጂ ለሚዲያ ባለመሆኑ ለመናገር ፈቃደኛ እንዳልሆነም አስታውቆ ነበር። ባለፈው ሳምንት ግን የኮሚሽኑ ኮሚሽነር ዶክተር አዲሱ ገብረ እግዚአብሔር በመንግስት ቴሌቪዥን ጣቢያ ቀርበው ኮሚሽኑ ላለፉት 2 ዓመታት ባደረገው ክትትል የተፈጸሙትን የሰብአዊ መብት ጥሰቶች እንደሚያውቃቸው አረጋግጧል።
ጥሰት በመንግስት ነው የሚፈጸመው። ጥሰት የሰብአዊ መብት ጥሰት የሚባለው በመንግስት አካላት የሚፈጸም እንጂ በሌላ አካል የሚፈጸም አይደለም። ጥሰት አለ ከተባለ የጥሰቱ መንስኤ ይሄ ነው ካለ ኮሚሽኑ መርምሮ የጥሰቱ መንስኤ ብቻም አይደለም፣ ጥሰቱን የሚያባብሱ ፋክተሮች፣ ሁኔታዎች ምን እንደሆኑ በሚገባ በሪፖርት ከተቀበለ አክሽን መውሰድ ያለበት እርምጃ መውሰድ ያለበት መንግስት ነው።
ተጠርጣሪዎቹ ከታሰሩ በኋላ የሚመረመሩት እስር ቤቶች ቢሆንም በመጨረሻ የእምነት ክህደት ቃላቸውን ይዞ የሚሄደው የፌዴራል አቃቤ ሕግ መስሪያ ቤት ነው። ለዚህ መስሪያ ቤት በቅርቡ አዲስ የተሾሙት የፌዴራል ጠቅላይ አቃቤ ሕግ አቶ ብርሃኑ ጸጋዬ በጠቅላይ ሚኒስትሩ ትዕዛዝ 13 አባላት ያሉት የፍትህና ሕግ አማካሪ ቋሚ ኮሚቴ መቋቋሙን፣ ኮሚቴው አጥንቶ በሚያቀርበው ምክረ ሀሳብ መሰረት የሕግና ፍትህ ስርዓቱን እንደሚያሻሽል አስታውቋል። ዓለም አቀፉ የሰብአዊ መብት ተከራካሪ አምነስቲ ኢንተርናሽናል የአፍሪካ
ቀንድ ተከራካሪ የሆኑት አቶ ፍስሐ ተክሌ በኢትዮጵያ ይፈጸማሉ ስለሚባሉት ጥሰቶች ከአሜሪካ ድምጽ ተጠይቀው ድርጅታቸው በኢትዮጵያ የሚፈጸሙ የሰብአዊ መብት ጥሰቶችን በተመለከተ ባሰባሰበው ሪፖርት ዘግናኝ የሆኑ ምርመራዎች የሚፈጸሙባቸው እስር ቤቶች የተዘጋውን ማዕከላዊ ጨምሮ በኦሮሚያ፣ በአማራ፣ በሶማሌ፣ በደቡብና በሌሎች ባልታወቁ እስር ቤቶች ጭምር እንደሚፈጸሙ ተናግረዋል። እነዚህን አሰቃቂ ወንጀሎች በዜጎች ላይ የፈጸሙ ሰዎች ለፍርድ ሊቀርቡ ይገባል፣ ተጎጂዎቹም ካሳ ሊሰጣቸውና በዘላቂነት ሊቋቋሙ ይገባል ብለዋል። በመጨረሻም ኢትዮጵያ ውስጥ የተፈጸመው የሰብአዊ መብት ጥሰት በጥቂት ግለሰቦች ላይ የተፈጸመ ብቻ ባለመሆኑ አብዛኞቹ የህሊና ቁስለኞች ጭምር በመሆናቸው ይህ ጉዳይ የተፈጸመው አሁን በስልጣን ላይ ባለው መንግስት መሆኑ ታምኖ መልሶ እንደማይፈጸም ማረጋገጫ የሚያስቀምጥ እንደ መታሰቢያ ሊደረግላቸውና እውቅና ሊሰጣቸው ይገባል ብለዋል። ከዚህ ቀደም በዘገባችን ያቀረብነውን ሁለት እግሮቹን ያጣውን ከፍ ያለው ተፈራንም አስታውሰው አሁን እንደ ከፍ ያለው ተፈራና እንደ ዮናስ ጋሻው ያሉ እግራቸውን ያጡ ሰዎች እንዴት ገንዘብ በማግኘት ብቻ ሊካሱ ይችላሉ ብለው ይጠይቃሉ። የዛሬውን ዮናስ ጋሻውና ከዚህ ቀደም ያነጋገርናቸው እስረኞች በሙሉ ፍላጎታቸው አንድ ነው፤ ኢትዮጵያ ከዚህ በኋላ እንዲህ ያለ ስቃይ የሚፈጸምባት ምድር አለመሆኗን ማረጋገጥ። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ።
አሁን ደግሞ ወደ ሐኪሞን ይጠይቁ። ሐኪሞን ይጠይቁ ለምሽቱ የሆድ መነፋት ጨምሮ የሆድ ቃ ውስጥ መጠኑ የበዛ አየር ሲፈጠር የሚከተል የጤና መታወክ አስመልክቶ ከፕሮግራሙ ተከታታዮች በደረሱን ጥያቄዎች መነሳት ከባለሙያ ጋር የተካሄደ ቃለ ምልልስ የመጨረሻ ክፍል ነው ይዞ የቀረበው። በችግሩ መንስኤዎች፣ የመከላከያ ዘዴዎቹና የሕክምና አማራጮቹ ዙሪያ ያተኩራል። ሙያዊ ማብራሪያውን የሚሰጡን ዶክተር እንዳለ ካሳ የውስጥ ደዌ ስፔሻሊስትና እንዲሁም የጨጓራና የጉበት ልዩ ስፔሻሊስት ናቸው። ዶክተር እንዳለን ያወያየው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ባለፈው ሳምንት ዝግጅት መጨረሻ ለዶክተር እንዳለ በስነ ዘሩ ጥያቄ ይጀምራል።
ዶክተር እንዳለ፣ እንዲህ ያለው ጤናማ ሁኔታዎች ውስጥ የሚፈጠር መሆኑ ይልቁንም ደግሞ በማህበራዊ ህይወት የሚያወቅ ሁኔታ እስካልተፈጠረ ድረስ አሳሳቢነቱ ከጤና ጋር ተያይዞ አለመታየቱ ቀላል የሚመስል ችግር ይሁን እንጂ ቀላል እንዳልሆነ ነው ያስረዱን። አየር ሲቋጠር ብለዋል። ለመሆኑ እንዴት ባለ ሁኔታ ነው ጋዝ ሰውነት ውስጥ እንዲህ መጠኑ ከፍ ባለ ደረጃ ሊቋጠር የሚችለው? ዶክተር እንዳለ፣
ጋዝ መውጣት በሚያቆምበት ጊዜ ትልቁ አንጀት ውስጥ ነው በአብዛኛው ጊዜ የሚከማቸው። ይህም የሚሆንበት ሁኔታ የአንጀት መታጠፍ በተለያዩ ምክንያቶች ሊመጣ ይችላል እና የአንጀት መታጠፍ በሚፈጠርበት ጊዜ ጋዙ እንደተለመደው መውጣት አይችልም። ከዚህ የተነሳ ይከማቻል። የትልቁ አንጀት መታጠፍ ወይም መዘጋት የሆነ እንደሆነ ጠቅላላ ሆድ እንደ ከበሮ ነው የሚነፋው። ይሄ አንዱ መገለጫው ነው። ሌላው የትንሹ አንጀት መታጠፍ ብዙ ጊዜ የሚከሰት አይደለም። የትልቁ አንጀት መታጠፍ ነው ብዙ ጊዜ የሚከሰተው። ትንሹ አንጀት ግን አልፎ አልፎ በሚከሰትበት ሁኔታ ውስጥ የሚሆነው ነገር ምንድን ነው? በእምብርት ዙሪያ ያለው የሆዳችን አካል ነው የሚነፋው። አጠቃላይ የሆድ መነፋት አይኖርም። ስለዚህ መለስተኛ ነው ማለት ነው። ሆኖም ግን ምልክታቸው ከሞላ ጎደል ተመሳሳይ ነው። አንጀት ውስጥ ያለውን ጋዝ ከሰውነት ጠራርጎ ለማስወጣት በሚያደርገው ጥረት ድምፅ ያሰማል። ያ ድምፅ ከግለሰብ አልፎ ወደ ጎረቤትም የሚሰማል ሊሆን ይችላል። ድምፁ ይለያያል። ከሱ ጋር አብሮ ሆኖ ህመምም ደግሞ ሊመጣ ይችላል። መለስ ቀለስ እያለ ህመም ሊሰማ ይችላል። እነዚህ ምልክቶቹ ናቸው። እየከፋ ከሄደ ደግሞ ማስመለስም አብሮት ሊመጣ ይችላል። እነዚህ ሁኔታዎች ናቸው እንግዲህ አየር አጥሮ እንዲይዝና ሆድ እንዲነፋ የሚያደርገው።
መልካም። እንደ አይነትና ጠባያቸው ህክምናውም የተለያየ እንደሚሆን መገመት ይቻላል። ዶክተር እንዳለ፣ አጣዳፊነት የሚታይባቸው ሁኔታ ያሉ ይመስላል። በልማድ ያንጀት መጣጣፍ ብለን የምናውቀው እንዲያ ያለው አጣዳፊ ሁኔታ ሲፈጠር ሰዎች በቤት ውስጥ ባሉበት ሁኔታ ጤና ተቋም ከመድረሳቸው በፊት ሊያደርጉ የሚችሉት ነገር ይኖር ይሆን?
አንዳንዱ ነገር ምንም አንጀትን ሳይዘላው የሆድ ድርቀት በሚኖርበት ጊዜ ሰዎች አይነምድር አንጀት ውስጥ እየተከማቸ እሱም ራሱ የመዝጋት ስሜት ሊያመጣ ይችላል። ስለዚህ ሰዎች ሊያደርጉት የሚችሉት በተቻለ መጠን በየቀኑ ሽንት ቤት ሊጠቀሙ የሚችሉበትን ሁኔታ ማስለመድ ያስፈልጋል። አንጀት በጣም ቀጠሮ አክባሪ ነው። ስለዚህ በተወሰነ ጊዜ ብዙ በማያጣድፍ የሰዓት ሩጫ በሌለበት ሁኔታ ውስጥ በቀን አንድ ጊዜ የመቀመጥ ልማድ ቢኖር ያንን ልማድ ካልተው በስተቀር አንጀት ያለ ችግር ስራውን መስራት ይችላል። ለዚህ ደግሞ የሚረዱ ሁኔታዎች አሉ። ለምሳሌ አትክልት የሆኑ ነገሮችን በአብዛኛው መጠቀም በጣም ይረዳል። ብዙ ውሃ መጠጣትም እንደዚሁ አጋዥነት አለው። ይሄ እንግዲህ በዕለታዊ ሁኔታዎች ውስጥ የሚከሰት ሲሆን የአንጀት መታጠፍ ግን ካጋጠመ ወደ ሆስፒታል ወይም ወደ ክሊኒክ የመሄድ ነገርና በታች በኩል ለብ ባለ ውሃ ሊታጠብ የሚሆንበት ሁኔታ ይኖራል። የድርቀት ነገር ከሆነ ያ በቀላሉ ይለቃል። አንዳንድ ጊዜ የትልቁ አንጀት መታጠፍም በዚያ ሁኔታ ውስጥ እንደገና ወደ አለመታጠፍ ስለሚመለስ ያለው ቆሻሻና አየር ይወጣና የመስተካከል ሁኔታዎች ሊኖሩ ይችላሉ። እነዚህ እንግዲህ ለትልቁ አንጀት የሚደረጉ የመጀመሪያ ደረጃ ሕክምና ናቸው። እየተመላለሰ ካስቸገረ ግን የግድ ምክንያቱ ታውቆ በቀጣይነት ወደ ኦፕራሲዮን መሄድ ሊያስፈልግ ይችል ይሆናል። የትንሹ አንጀት ግን በመታጠብ ሊስተካከል አይችልም። ምክንያቱም ትልቁ አንጀት በራሱ 1 ሜትር ተኩል ነው። ስለዚህ ውሃ ወደዛ ደረጃ ሊደርስ አይችልም። ትንሹ አንጀት ደግሞ ወደ 7 ሜትር ነው እና አብዛኛውን ጊዜ በእምብርት አካባቢ ነው የሚገኘው። ቁርጠቱም ሆነ የሆድ መነፋቱ በዛው በእምብርት አካባቢ ነው የሚሆነው።
አንጀት ቀጠሮ አክባሪ ነው ብለዋል። በቀላሉ ሰዎች በቤታቸው ሊያደርጓቸው ከሚችሉት ወደ መጸዳጃ ቤት የሚሄዱበትን የሚያዘወትሩ ሰዓት መፍጠር፣ ለሰውነት አሰራርም ለሆድ ዕቃ አሰራርም አመቺ ሁኔታ መፍጠር መቻሉን ገልጠዋል። ድርቀትን መከላከል ሌላው ምክንያት መሆኑን ገልጸዋል። ድርቀትን ለመከላከል በምግብ ረገድስ የሚመከራለን? ድርቀት እንዳይፈጠር ለማድረግ ሰዎች በቤታቸው በሚመገቡት በሚያዘወትሩት የምግብ አይነት ሊያደርጉ የሚችሉት ነገር ይኖር ይሆን?
አንዱ በየቀኑ ሽንት ቤት የመጠቀምና አንጀትን የማስለመድ ነገር፣ ይሄ ወሳኝ የመጀመሪያው ነገር ነው። ሁለተኛው ነገር የምግብ ሁኔታ፣ ለምሳሌ እንደ አትክልትና በተለይ ቀይ ስር ደግሞ በጣም ጥሩ ነው። ማታ ማታ ተቀቅሎ እንደ ፍሩት ሳላድ ተከትፎ እሱን የመጠቀም ነገር ከሌላ ምግብ ጋራ በጣም ይረዳል። ወደ ሰውነት ውስጥ የመግባት ሁኔታው አነስተኛ ስለሆነ ፈሳሹ ብቻ ነው የሚገባው፣ የቀረው ግን አንጀትን የማለስለስ ሁኔታ ስለሚኖረው ይህን መጠቀም ጥሩ ነው። የጋዝ ነገር እንግዲህ በየባህሉ የተለያየ አመለካከት ነው ያለው። እንደየቋንቋውም ደግሞ ስሙም የተለያየ ነው። በአብዛኛው የማፈር ነገር በህብረተሰቡ ውስጥ ስላለ እንደ ልብ የመፍሳት ነገር ያግዳል ያ ሁኔታ። ይህም ደግሞ ትንሽ በአንጀት አሰራር ላይ የራሱ የሆነ ተጽዕኖ ይፈጥራል። አዎ፣ ምክንያቱም አንጀት ቅድም እንደገለጽኩት በሴንቲሜትር እየተኮማተረ ጋዝም የሆነ ወደ ሰውነት ያልገባ ተራሲ ነገር ወደ ውጪ ለማስወጣት ጥረት በሚያደርግበት ጊዜ ስለሆነ ይሄ ነገር የሚከሰተው እንዳይወጣ በሚታገድበት ጊዜ ያ ግብግብ ከአንጀት ጋራ ያለውን አሰራር ያግዳል። እንደውም ውስጥ ያለው ፕሬየር ስለሚበዛ አንዳንድ የደም ስሮች ወደ ትልቁ አንጀት የሚገቡበት ቦታ ጥንካሬ ስለሚጎለው እንደ ኪስ አይነት ነገር ይፈጥርና ይህም ደግሞ ምክንያት ሆኖ አንጀት እንዲቆጣ፣ ኢንፌክሽን እንዲኖር ወይም ደግሞ እንዲደማ ምክንያት ይሆናል። ይህም ችግር ይከሰታል። ስለዚህ ፈስን እንደ ልብ የመልቀቅ ባህል ያላቸው ይህ ነገር አይከሰትባቸው እና አንዳንድ ባህሎች በእኛም ሀገር ያሉ ምግብ በደንብ በልቶ የጠገበ መሆኑን ለባለቤቱ የሚያረጋግጠው ድምጽ ባለው ሁኔታ ፈስ ይፈሳ ነው። ፈረንጆችም ቢሆን በተወሰነ መልኩ አሉላ ልብ ብለህ ሊሆን ይችላል ቢረገድ ትንሽ የተፈቱ ናቸው። ስለሆነም ከዚህ ጋር ችግር የሚገጥማቸው ቢኖርም ደህና ነው የሚሆነው ማለት አይጨነቁም። ግን አሳሪ ባህል ባለበት ሁኔታ ውስጥ የሚሻለው ነገር ምንድን ነው? ይቅርታ ጠይቆ ወደ ሽንት ቤት መሄዱ የተሻለ አማራጭ ነው የሚሆነው። አለበለዚያ ያለመመቻቸት ሁኔታን ይፈጥራል። ህመምማቦት ስለሚኖረው ማለት ነው።
መታጠቢያ ቤት ለመጸዳዳት እንደሚኬደው ጋስንም ማስወጣት ቦታ ሊሰጠው ይገባል። በግድ መታፈን የለበትም ነው የሚሉን ባጭሩ።
እውነት።
መልካም። የመጨረሻ ጥያቄያችን የሚታዩ ምልክቶች ሁሉ የአንድ አይነት ችግር መነሻ ብቻ አይደሉምና ጋስ ወይንም የአየር መከማቸቱ ከተለመደው ቀደም ብለን ካነሳ ነው ተፈጥሯዊ ሁኔታ ውጪ ሊሆን የሚችልበት ምናልባትም ስር የሰደዱ የህመም ሁኔታዎች ምልክት ሆኖ ሊመጣ የሚችልበት ሌሎች የውስጥ ደዌ በሽታዎችም ጋር መገናኘት እድል አለውና ምን አይነት ጥንቃቄ በዚህ ረገድ ያስፈልጋል? ምን ሲሆን ነው በራስ የሚደረግ ተደርጎ ብቻ መታየት የሌለበት? የጠና ህመም ሊሆን ይችላልና ህክምና ምርመራ ያስፈልጋል የሚባልበት ሁኔታ የሚፈጠረው መቼ ነው? ምን ያህል ጊዜ ይሄ የሆድ መነፋት ቢቆይ ነው ሌሎች ነገሮች እንድናስብ የሚያደርገው?
ለምሳሌ ሆድ ተነፍቶ ቁርጠት ጋር አብሮ ከታከለ እና ምንም አይነት ተስ ያልኖረ እንደሆነ ይሄ የአንጀት መታጠስ ምልክት ነው ማለት ነው። ስለዚህ ጋዝ አይወጣም፣ ቁርጠት አብሮት ይኖራል፣ ሆድም እየተነፋ ይመጣል። ይሄ የበሽታ ምልክት ነው። ድርቀት ቢኖር ወይም ተቅማጥ ቢኖር፣ ሆድ የመጮህ ነገር፣ የመንጓጓት ነገር፣ የመንፋት ነገር፣ ጋዝ የመብዛት ነገር፣ እነዚህ ተደባልቀው በሚመጡበት ጊዜ እና የማይሻል የማይተውበት ሁኔታ ከተከሰተ እዚህ ሁኔታ ውስጥ ሐኪም ማማከሩ ጥሩ ይሆናል። ለዚህ ምክንያት የሚሆኑ ነገሮች ከሌሉ አንጀት ኢሪታብል የሚባል የበሽታ አይነት ምልክት ሊሆን ይችላል። አንጀት ነጭናጫ አማርኛው ይችላለን አልቅሶ የማይጠግብ አይነት ኢሪታብል ባውል ሲንድሮም ይሉታል። የዛ አይነት የአንጀት ችግር የሚታወቅ ችግር ነው። ግን ከባድ ችግር አይደለም፣ አብሮም ሊኖር የሚቻል ነው። ሌላ ነገር ያ ችግር ምልክት አለመሆኑ ግን በሐኪም ታይቶ መታወቅ ይኖርበታል። ይህም ያ ችግር መሆኑን ለማረጋገጥ ክራይቴሪያዎች አሉ፣
መመዘኛዎች አሉ።
መመዘኛዎች እውነት ነው፣ መመዘኛዎች አሉ። እነዛ መመዘኛዎች ሐኪሞች ተጠቅመው አዎ ይሄ ከሚሰድ በሽታ ጉዳት ያመጣ በሽታ አይደለም፣ አብሮ መኖር የሚያስችል ነው በሚል አይነት መልኩ ምክር የሚሰጥበት ሁኔታ አለ። ማሉላ
መልካም። አድማጮች ለራሳቸው ጠይቀው ራሳቸው ከሁኔታዎች ጋር ሊያዛምዱ የሚችሏቸውን ጨምሮ በየደረጃው የሚታዩትን ማድረግ ያለባቸውን አማራጮች ጭምር በዝርዝር አስረድተውናል። ዶክተር እንዳለ ካሳ የውስጥ ደዌ ሐኪምና እንዲሁም የጨጓራና የጉበት ልዩ ሕክምና ባለሙያ ለጊዜው አመሰግናለሁ። መልሰ እንደምናገኘው ተስፋ አድርጋለሁ። እግዜር ይስጥልኝ።
አመሰግናለሁ አሉላ ለክብር።
ንግድና ምጣኔ ሀብት ነው ዝግጅቱ። በዩናይት ስቴትስ ከሚኖሩ ኢትዮጵያውያን መካከል በኢንፎርሜሽን ቴክኖሎጂ የሥራ ዘርፍ የተሰማሩ በርካቶች ናቸው። በዚህ የሥራ ዘርፍ አጫጭር ሥልጠናዎችን የሚሰጡ ኢትዮጵያዊ የትምህርት ተቋማት እየተስፋፉ መጥተዋል የሚለን የፕሮግራሙ አዘጋጅና አቅራቢ ሄኖክ ሰማእግዜር ለበርካታ ወጣቶች የሥራ ዕድል በመፍጠር ላይ ያሉ ናቸው ያላቸውን አዳዲስና ነባር የንግድ ተቋማት መሥራቾች ለንግድና ምጣኔ ሀብት ዝግጅቱ እንዲህ አሰናድቶታል።
ሲልቨር ስፕሪንግ እና ፌንተን ጎዳናዎች በሚገጥሙበት መስቀለኛ መንገድ ዙሪያ የሚገኙ ኢትዮጵያዊ ካፌዎችና ምግብ ቤቶች በውስጥና በውጭ ከስራ የወጡ ኢትዮጵያውያን ቡና፣ ፍርፍርና ድራፍት ቢራ አዘው ይዝናናሉ። አካባቢው ከካፌዎችና ምግብ ቤቶችን በተጨማሪ የሀበሻ ልብስ መሸጫ ሱቅ፣ የቅመማ ቅመም መደብሮች አልፎም የተባረከ ስጋ የሚሸጡ ልኳንዳ ቤቶችም ጭምር አሉበት። በዚች የአሜሪካ ምድር የኢትዮጵያውያን መናኸሪያ ከተማ ሲልቨር ስፕሪንግ ከሥራ ወጥተው ወደ ትምህርት ቤት የሚገሰግሱ ኢትዮጵያውያን፣ ኤርትራውያንና ሌሎችም ብዙ ናቸው። ከሥራ ወጥተው የተሻለ ሥራ ለማግኘት ያስችሉናል ያሏቸውን አጫጭር የኢንፎርሜሽን ቴክኖሎጂ አይቲ ሥልጠናዎች ይወስዳሉ። አስማማው አጥናፉ መንግሥቴ ከኢትዮጵያ ወደ ዩናይትድ ስቴትስ የዶክትሬት ዲግሪውን ሊማር ከመምጣቱ በፊት በባንክና በዩኒቨርሲቲ አስተማሪነት ይሠራ ነበር። ትምህርቱን በማዕከላዊዋ አሜሪካ በምትገኘው ማህራሺ ዩኒቨርሲቲ ጨርሶ ሲወጣ በኪሱ $1,000 ብዙ ተስፋ እንደነበረው ይናገራል። ስራ ለማግኘት የነበረበትን ትግል እንዲህ አስታውሳል።
ኢትዮጵያ ያለው የተለያዩ ስራዎችን ሰርቻለሁ። ዩኒቨርሲቲ አስተምር ነበረ። ባንክ ውስጥ በኃላፊነት የባንክ አይቲ ባለሙያ ነበርኩ። እዚህ መጥቼ ግን የተማርኩት ምንም ዋጋ እንደሌለው ነው ያየሁት። ዋጋ እንደሌለው የሆነበት ምክንያት ትክክለኛ ኢንፎርሜሽን ባለማግኘቴ ነው። ጋይድ የሚያደርገኝ ሰው ባለመኖር ነው። ሶ ያ ተሞክሮ በመንደነው የተጀመረው እኔ እንደ ሾላ ተመሳሳይ ስራዎች የሚሰጡ ህንዶች ጋር ሄጄ ነበር እና ብዙ ጊዜ ሞክሮ ሳይሳካልኝ ህንዶች ጋር የሁለት ወር አጭር ስልጠና ወሰጄ በሁለት ወሩ እንዳለቀ ሶስት የተለያዩ ድርጅቶች የስራ ኦፈር ሰጠውኛል including IBM which is ለሁለት አመት ከመናውን የሰራውበት ድርጅት ማለት ነው።
ከተቀጣሪነት ወደ ስራ ፈጣሪነት ለመሸጋገር በመወሰኑ ከሌሎች የስራ አጋሮቹ ጋር በመሆን ሾላ ኮርፖሬሽን የተባለ የትምህርት ተቋም መሰረተ።
በተለይ ከተለያዩ አገሮች በተለያየ ሙያ ሰልጥነው የሚመጡ ሰዎች አሉ። ወደ አሜሪካ የስራ ለመግባት በጣም ችግር ስለሚሆንባቸው ለነሱ አጫጭር ስልጠናዎች መስጠት ዋናው ተቀዳሚ ስራችን ነው። ይሄም ማለት ምንድነው? ለምሳሌ በኢንፎርሜሽን ቴክኖሎጂ በስራ አልገበታው ላይ በጣም የሚፈልጉ ስራዎችን በዚያ አጫጭር ስልጠናዎችን እንሰጣለን። ያንድ ወር የሁለት ወር ስልጠና እንሰጣለን። ስራ እናፈላልጋለን፣ ስራ እናስቀጥራለን፣ ፎሎ አፕ እናረጋለን። ኦል ሰፖርት ያካትታል። እንደዚህ እንደምነግርህ በጣም አጭር አይደለም። ኢትስ ሎንግ ፕሮሰስ። ይሄ ነው ዋናው። ከዛ ተጨማሪ እንግዲህ እንደ ስሞል ኤንድ ማይኖሪቲ ቢዝነስ የኛ ካምፓኒ ከገቨርንመንት ጋር የተለያዩ የሶፍትዌር ዴቨሎፕመንት እና ሰፖርት ስራዎችን እንሰራለን። አጫጭር ፕሮግራሞችን ከገቨርንመንት ጋር እንደ ፕራይምም እንደ ሰብ ኮንትራክትም ይወሰል እየሰራን እንገኛለን።
የ27 ዓመቷ ራሄል ቢራሳ ወደ ዩናይትድ ስቴትስ ስትመጣ በፔንሲልቬኒያ ግዛት ትኖር ነበር። ከጅማ ዩኒቨርሲቲ የህንፃ ምህንድስና ትምህርቷን እንደጨረሰች የዲቪ ሎተሪ ይደርሳትና በተማረችው ትምህርት ዘርፍ ብዙም ሳትሰራበት ወደ ዩናይትድ ስቴትስ መጣች። የአሜሪካና የኢትዮጵያ የህንፃ ምህንድስና መለኪያዎችና ደረጃዎች የተለያዩ በመሆናቸው የብቃት ማረጋገጫ ፈተናዎች መውሰድና ደግሞ ምናልባት ተጨማሪ ትምህርት በዘርፉ ማግኘት ይጠበቅባት ነበር።
ላይሰንስድ ስላልሆንኩኝ ሌላው ማየት የነበረብኝ ወደ ማስተርስ ክላስ መሄድ ነበር እና እሱን በመፈልግበት ሰዓት ነው አንድ ዚ PhDውን በሲቪል ኢንጂነሪንግ ሰርቶ ስራ ላይ የነበረ ሰው አገኘሁኝ። እና እሱ PhDውን ግራጁዌት ካደረገ በሲቪል ኢንጂነሪንግ ስራ እየሰራ ያለ ሳቲስፋይድ አልነበረም፣ በኮምፐንሴሽኑ ሳቲስፋይድ አልነበረም፣ በሚሰራው ስራ ሳቲስፋይድ አልነበረም። እና ከራሱ ተሞክሮ ተነስቶ እሱ ኦሬዲ ይሄንን ኮርስ ወስዶ ስራ ጀምሯል። እና ዳታቤዝ አድሚኒስትሬሽን ማለት ነው። ለምን IT አትማሪም? ዳታቤዝ አድሚኒስትሬሽን ለምን አትማሪም? እና ማስተርስ ብትማሪ ጥሩ ነገር ነው፣ ግን at the end of the day ስራ ማግኘትና የተሻለ ኑሮ መኖር ስለሆነ የሚለውን ሀሳብ ሲሰጠኝ እኔ እንደውም ትንሽ ከብዶኝ ነበረ። ምክንያቱም ምንም አይነት የIT ባክግራውንድ አልነበረኝም እኔ።
ራሄል በወቅቱ አነስተኛ ክፍያ የሚያስገኙ የአገልግሎት ዘርፍ ስራ ውስጥ ተሰማርታ ነበር። በዚህ ያጠራቀመችውን ወደ $3,000 የሚጠጋ ገንዘብ ኢትዮጵያ ሄዳ ቤተሰብ ልትጠይቅበት ማስባለች። ከቤተሰቦቿና ጓደኞቿ ጋር ተማከረችና የኢትዮጵያ ጉዞዋን ለሌላ ጊዜ አሸጋግራ የአጭር ጊዜ ስልጠና ልትወስድ ወሰነች።
እንዴት ነው ራሴ ፕሮፌሽናሊ መስራት የምችለው? አሜሪካን ድሪም ጆብ የተባለው የትኛው ነው? ባጭር ጊዜ ስራስ የሚያስገኘኝ የቱ ነው ብዬ በዛ እሱ ነው መነሻዬ።
አሁን ምን እየሰራሽ ነው?
MSCO ሰርቨር ዳታቤዝ አድሚኒስትሬተር ነኝ። የማይክሮሶፍት ሰርቨር ዳታቤዝ አድሚኒስትሬተር ነኝ። የማርሴዲስ ካምፓኒ ማርሴዲስ ቤንስ ካምፓኒ የዳታቤዝ አድሚኒስትሬተር ነኝ።
መጀመሪያ ስንቋቋም የነበረው ብዙዎቹ ወደ ኢትዮጵያውያንና ኤርትራውያን ወይም ኢስት አፍሪካን አካባቢ ያሉ ሰዎች ነበሩ። ከቅርብ ጊዜ ወዲህ ግን ማለት የሾላ በአፕሮቫላችን ከተገኘ ወዲህ ከማጋምሪ ወርክፎርስ፣ ከሜሪላንድ ወርክፎርስ፣ ከቨርጂኒያ ወርክፎርስ፣ ካሪቶሪ ቻሪቲስ ጋር ስለምንሰራ እነዚህ ድርጅቶች የሚልኳቸው የተለያዩ ዜጎች አሉ። ከሚድል ኢስት አለ፣ ከአሜሪካ አለ፣ ከሳውዝ አሜሪካ አለ። እና በጣም የተበሳጠሩ ናቸው። ግን አሁንም ስቲል ኢትዮጵያውያን ራሳቸውን ፈንድ አድርገው የሚማሩት በጣም በርካታዎቹ ናቸው።
የሾላ ኮርፖሬሽን መስራችና ስራ አስኪያጅ ዶክተር አስማማው እንደገለጸልን ከሆነ የትምህርት ተቋሙ ባለፉት 10 ዓመታት 1200 በላይ የሚሆኑ ተማሪዎችን የአጫጭርና የመካከለኛ ስልጠናዎች ሰጥቷል። አሳቴ አህመድ አፍሪካ አሜሪካዊት ስትሆን ከህመም የሚያገግሙ ሰዎችን የንባብና የንግግር ችሎታ ለመመለስ በማስተማር ስራ ተሰማርታለች። ስራዋን ብትወደውም ከቤት ሆና መስራት የሚያስችላትና የተሻለ ገቢ የሚያስገኝላት የስራ አይነት እያፈላለገች ሳለ ነው ወደ አይቲ ፊቷን ያዞረችው።
Most of it is hands-on. It's a smaller classroom, so you can ask the instructor things as they come along.
የተማሪዎቹ ቁጥር አነስተኛ ስለሆነ አስተማሪዎቹን ጥያቄ ለመጠየቅም ሆነ ከነሱ በቅርበት ለመረዳትና ለመማር እነዚህ አነስተኛ ትምህርት ቤቶች ይጠቅማሉ። በዩኒቨርሲቲ የሚሰጡ ትምህርቶች በእያንዳንዱ ተቋም አሰራር ላይ ያተኮሩ ስልጠናዎችና የብቃት ማረጋገጫ ሰርተፍኬት አይሰጡም። ለዚህ ነው አጫጭር ስልጠናዎችን ለመውሰድ ወሰንኩት።
ተፎካካሪነታቸውን ያሳድጋል። እንግዲህ ያ ሁለት ጥቅም አለው። መጀመሪያ አንድ ግለሰብ ቀደም እንዳልኩ መጥቶ ከኢትዮጵያ ጋስ ስቴሽን ያሰርብር ስራ ሰርቶ ሾላ ትሬኒንግ ወስዶ በ6 ወር በ7 ወር በ8 ወር በአንድ አመት ውስጥ ከ10 ብር በታች በሰዓት ወደ 100 ሺህ ብር በአመት ተቀጣሪነቱን ስታሳድገው ያን ግለሰብ ብቻ ሳይሆን ምታሳድገው ቤተሰቡን ነው ምታሳድገው። ያን ቤተሰብ እሱ ቤተሰብ ብቻ ደግሞ ሳይሆን ምታሳድገው የሱን የኢኮኖሚ ተሳትፎ በህብረተሰቡ ላይ ነው ምታሳድገው። ያ ብቻ ሳይሆን ወደ ሀገር ቤትም የሚልከው ገንዘብ ሪሜተንሱም ያድጋል ማለት ነው። እና ይሄን ደግሞ በረጅም አንጻር ስታየው እዚህ ያለው የኢትዮጵያ ህብረተሰብ የአይቲ ስልጠናውና የሥራው እንቅስቃሴ አፍሪካ ውስጥና ኢትዮጵያ ውስጥ በሚያድገው የአይቲ እንቅስቃሴ ላይ ተገናኝቶ ወደዛም ሥራዎች ሊያፈስ ይችላል፣ ወደዛም ኢንቨስትመንት ሊያፈስ ይችላል።
ከላይ የሰማነው ጥበቡ አሰፋን ነው።
አድማጮች ስርጭታችን አበቃ። ደናደሩ
ሰላም ደናደሩ። በእኛ በኩል አሁን ትግርኛ ይቀጥላል። Thank you.